ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሐሙስ መስከረም 1 2012 ዓመተ ምህረት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭታችን ጀመረ።
አዲሱ ዓመት አደረሳችሁ።
እንኳን ከዘመን ዘመን በሰላም አሸጋገራችሁ። ክብራትና ክብራን የሰማችሁት የዘሪቱ ጌታ ሆነን የመልካም ዓመት መክፈቻ ጣዕመ ዜማ ነበር።
የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰለሞን አባተ ነን።
በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው ዓመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011።
ከጠቅላይ ሚኒስትር አብይ አህመድ የአዲስ ዓመት መልእክት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @voa አማሪክ ብላችሁ ተከታተሉን፣ አዳምጡ። በአሃዱ ራዲዮ 94.3 ላይም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ እውነተኛ ሽግግር ለልጆቻችን ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዛሬ የተጀመረውን አዲስ ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ እድል የምንሸጋገርበት ወሳኝ ዓመት ነው ሲሉም አክለዋል። ባቀድነው መሰረት የምናካሂደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ዘገባ አለው። በአብይ ርዕስ እናቀርባለን።
ዚምባብዌያውያን ባለፈው ዓመት ያረፉትን የቀድሞ ፕሬዚደንታቸው ሮበርት ሙጋቤን ዋና ከተማይቱ ሐራሬ ላይ ተሰባስበው ለመጨረሻ ጊዜ ለመሰናበት እየተዘጋጁ ናቸው። ትናንት ከሲንጋፖር የገባው የሮበርት ሙጋቤ አስከሬን ሐዘንተኛው እንዲሰናበት ሐራሬ ስታዲየም ላይ ይቀመጣል። ኦፊሴላዊ የሽኝት ሥርዓት ከነገ በስቲያ ቅዳሜ ይካሄድና በማግስቱ እሁድ አስከሬናቸው በብሔራዊው የጀግኖች መቃብር እንደሚያርፍ መንግሥቱ አስታውቆ ነበር። ይሁን እንጂ የቀድሞ ፕሬዚደንት ዘመዶች ከሁለት ዓመታት በፊት በጦር ሠራዊቱና በቀድሞ ታማኛቸው የአሁኑ ተተኪያቸው መሪነት ከሥልጣን መወገዳቸው ክፉኛ አዝነው ነበር። እኛም ሐዘናቸውን ስለምንጋራ አስከሬናቸውን ትውልድ ስፍራቸው ወስደን መቅበር እንፈልጋለን ብለዋል። ሙጋቤ አጎት የሚሆኗቸው ሊዮ የተባሉ ሰው ለፈረንሳይ የዜና አገልግሎት በሰጡት ቃል ቀብሩን ሰኞ ወይም ማክሰኞ ትውልድ መንደራቸው ውስጥ ኦፊሴላዊ ባልሆነ ሥርዓት እናከናውናለን ማለታቸው ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማቻር በመጪው ህዳር የውህደት መንግሥት የመመስረት ሂደትን እየጎተቱ ናቸው ያሏቸውን ችግሮች ሁሉ ለመፍታት ቃል መግባታቸውን ሪፖርተራችን ማይክል ብራውን ዘግቧል። አዳነች ፍሳዬ ታቀርበዋለች።
ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማቻር ትናንት በመዲናይቱ ጁባ ተገናኝተው ከተነጋገሩ በኋላ መሻሻል እያሳዩ መሆናቸውን ገልጸዋል። ነገር ግን ስምምነት ላይ ደርሰው እንደሆነ የተናገሩት ነገር የለም። የደቡብ ሱዳን ፕሬዝደንት ሳልቫኪር
በምናካሄዳቸው ውይይቶች ጥሩ መሻሻል እያሳየን ነው።
የተቃዋሚዎች መሪ ሪያክ ማቻር
በዚህ ውይይታችን ጠቃሚ መሻሻል አድርገናል።
የውህደት መንግስት ከመመስረቱ በፊት የሽግግር ጊዜ ህገ መንግስትንና የብሔራዊ ደህንነት አገልግሎቶችን የወታደራዊ ኃይሉና የብሔራዊ ፖሊስ አገልግሎትን የሚመሩት ህጎች በሀገሪቱ ምክር ቤት እንዲሻሻሉ የሰላሙ ስምምነት ይጠይቃል። ይሁንና የሀገሪቱ ምክር ቤት አባላት ከሁለት ሳምንታት በፊት አንስተው እረፍት ላይ ናቸው። የህዝባዊ ማህበራት አክቲቪስቶች ታዲያ ህጎቹ ከህዳር ወር በፊት ካልተሻሻሉ በስተቀር የውህደት መንግስት የመስረቱን ሂደት ያሰናክላል ሲሉ ያስጠነቅቃሉ።
ሁለቱ የዓለም የኢኮኖሚ ሀያላን ቻይናና ዩናይትድ ስቴትስ የንግድ ድርድራቸውን በከፍተኛ ባለስልጣናት ደረጃ ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ከወደ ቻይና በኩል ዛሬ አውንታዊ የሆነ ድምጽ እየተሰማ መሆኑ ተነግሯል። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት ቃል ሀገራቸው ከዩናይትድ ስቴትስ እንደ ያሳማ ስጋና ቦሎቄ የመሳሰሉ አቅርቦቶችን ልትሸምት እያሰበች መሆኗን አስታውቀዋል። የትራምፕ አስተዳደር የሚሰነዝራቸውን የመልካም ፈቃደኝነት ሐሳቦች ቻይና ትቀበላለች ያሉት ቃል አቀባዩ ሁለቱ ወገኖች ለንግድ ድርድር አመቺ ሁኔታ ለመፍጠር መስራታቸውን እንደሚቀጥሉ ተስፋ እናደርጋለን ብለዋል። ትናንትና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ ዕቃዎች በ250 ቢሊዮን ዶላሩ ላይ እንደ አውሮፓውያን አቆጣጠር ከመጪው ጥቅምት 1 ቀን ጀምሮ ቀረጥ እንዲከፈል አዘው የነበረውን እስከ ወሩ አጋማሽ ድረስ ከጥቅምት አጋማሽ ማለት ነው ማዘግየታቸውን አስታውቀዋል። ትራምፕ በትዊተራቸው ባወጡት ቃል ቀረጥ ማስከፈሉ እንዲዘገይ የወሰኑት የቻይና ምክትል ጠቅላይ ሚኒስትር ሊዩ ሂ ጥቅምት 1 ቀን የሪፐብሊካችን 70ኛ ዓመት ክብረ በዓል ቀን ስለሆነ አዘግዩልን ብለው ስለጠየቁኝ ነው ብለዋል።
ፕሬዚዳንት ዶናልድ ትራምፕን በሕግ ተጠያቂ ለማድረግ ያስችላሉ ያላቸውን መንገዶች የሚያብራራ ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ አሳልፏል። ዛሬ የኮሚቴው አባላት የፓርቲ ጎራ ለይተው የሰጡትን ድምጽ የኮሚቴው ሊቀመንበር የክስ ሂደት ብለው ሰይመው የምስክር ሰሚ ሸንጎች እንዲጠሩ ይፈቅድላቸዋል። የሚቀርቡት ምስክሮችም በኮሚቴ ደንቦች መሰረት ከተለመደው ለተራዘመ ጊዜ ቃላቸውን መስጠት እንዲችሉ ይፈቅዳል። የፕሬዚደንት ትራምፕ የሕግ ጠበቆችም ለማናቸውም ለኮሚቴው የሚቀርቡ መረጃዎች በጽሑፍ መልስ መስጠት እንደሚችሉም ሰነዱ ይናገራል። የፍትህ ኮሚቴው አባላት እንዲህ ያሉት ምርመራዎች ምን ተብለው መሰየም እንዳለባቸው በተወካዮች ምክር ቤቱ ዲሞክራቶች ስብስብ ዘንድ ያለውን ብዥታ በማጥራት ሥራ ተጠምደው ከከረሙ በኋላ ነው ዛሬ ውሳኔው ያለፈው።
በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዋና ዋናዎቹ 10 ዲሞክራቲክ ፓርቲው ተፎካካሪዎች ዛሬ ማታ ክርክር ያካሂዳሉ። በክርክሩ ዋናውን ትኩረት የሚስቡት ግን በሕዝብ አስተያየት ግምገማዎች ከፍተኛ የመራጭ ድጋፍ ያላቸው 3 እጩዎች የቀድሞው ምክትል ፕሬዚደንት ጆ ባይደን፣ ሴኔተር ኤሊዛቤት ዋረን እና ሴኔተር በርኒ ሳንደርስ መሆናቸው እንደማይቀር እየተመለከተ ነው። ቴክሳስ ሂውስተን ከተማ የሚካሄደውና በአገር አቀፍ ደረጃ በቴሌቪዥን የሚተላለፈው ክርክር ዲሞክራቶቹ ተፎካካሪዎች ሲከራከሩ ለ3ኛ ጊዜ መቅረባቸው ነው የሚሆነው። ዲሞክራቲክ ፓርቲው ለ2ኛ ጊዜ ለመመረጥ ከሚሞክሩት ከሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ጋር የሚፎካከርለትን እጩ በሚቀጥለው እንደ አውሮፓውያን 2020 መጀመሪያ ላይ ነው የሚመርጠው። ዲሞክራቶቹ ተፎካካሪዎች ካለፈው ሐምሌ አጋማሽ ወዲህ ክርክር ሲገጥሙ የዛሬው የመጀመሪያ ነው የሚሆነው። ከአሁን ቀደም በ2 ተከታታይ ምሽቶች ተከፋፍለው የተከራከሩት ዲሞክራት እጩዎች ዛሬ ማታ አንድ መድረክ ላይ ቀርበው ይከራከራሉ። የተቀሩት 10 ተፎካካሪዎች በክርክሩ ለመሳተፍ ፓርቲያቸው ያስቀመጠውን መስፈርት ሳያሟሉ በመቅረታቸው በክርክሩ አይሳተፉም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት VOA 24 ላይ በፌስቡክ ላይቭም አት VOA አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 1 2012 ዓመተ ምህረት ምሽት ፕሮግራም ነው።
እንኳን ከዘመን ዘመን አሸጋግራችሁ
የአስቴራወቀ አበባየሽ ወይ ነው። በመጪው አንድ ሰዓት ከዝግጅታችን ፍጻሜ አስተያየቶቻችሁን፣ የመልካም ምኞት መግለጫዎቻችሁን፣ ሌሎችንም ዘገባዎችና የአውደ ዓመት ዘፈኖችን ያካተተ ቅንብር ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ስንሸጋገር በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ ለልጆቻችን እውነተኛ ሽግግር ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። አዲሱን ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ እድል የምናሸጋግርበት ወሳኝ ዓመት ነው ብለዋል። ባቀድነው መሰረት የምናካሄደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
ዛሬ የተጀመረውን የ2012 አዲስ ዓመት አስመልክቶ ነው ጠቅላይ ሚኒስትር አብይ አህመድ ለመላው የኢትዮጵያ ሕዝብ ንግግር ያደረጉት። በብሔራዊ ቤተ መንግስት በተዘጋጀ የዋዜማ ስነ ስርዓት ላይ የተደረገው በቀጥታም የተላለፈው የጠቅላይ ሚኒስትሩ ንግግር አሮጌውን ዓመት የዳሰሰ የአዲሱን ዓመት እቅዶችም የጠቆመ ነው። ጠቅላይ ሚኒስትሩ እንዳሉት የተጠናቀቀው 2011 አገራቸው የተጠራቀሙ ችግሮችን የተጋፈጠችበት ዓመት ነው።
በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው ዓመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን፣ ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር 2011። ያሳለፍነው አንድ ዓመት በኢትዮጵያና ኢትዮጵያውያን ላይ እንደ አገርና ሕዝብ ለዘመናት ተጭኖ የነበረው ድህነት፣ ጉስቁልና፣ የመብት ረገጣና አፈና፣ ጦርነት፣ የመበታተን አደጋ በዘላቂነት እንዲወገድ እንዲሁም የዘመናት ጸረ ዲሞክራሲያዊ የቁልቁለት ጉዟችን እንዲገታ፣ የጦርነት ታሪካችን ጦርነት ሆኖ እንዳይቀጥል፣ ኢትዮጵያና ኢትዮጵያውያን ከራሳቸው ጋር እንዲታረቁ፣ የዜጎች ክብር፣ ሀገራዊ አንድነትና ብልጽግና እንዲረጋገጥ የአንድ አመት ሳይሆን የአስር አመቱን ውዝፍዳ የተጋፈጥንበት አመትም ነበር።
አሮጌው 2011 አውንታዊና አሉታዊ ሁኔታዎች የተደበላለቁበት ጎን ለጎንም የተጓዙበት መሆኑን ያስተዋወሱት ጠቅላይ ሚኒስትሩ ቀጣዩ የተለየ እንደሚሆን ተስፋቸውን ገልጸዋል።
ያለፈው አመት ብዙ እጆቻችን ውስጥ የገቡ ድሎችን ካጋጠሙን አያሌ ችግሮች ጋር ተደባልቀው ደስታና ሀዘን፣ ተስፋና ፍርሃት፣ ድልና ትግል የተፈራረቁባቸው ነበሩ። መጪው አመት ግን ዛሬ ችግር የሆኑብን ፈተናዎችን ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎችና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በአዲሱ አመት ኢትዮጵያውያን ለውጥን ለመጀመር ቀዳሚዎች፣ ለውጥን ወደ ዘላቂ ስኬት ለማሸጋገር ግን ውራዎች ተብለን የምንወቀስበትን ምዕራፍ ዘግተን መቻላችንን በመቻል በመስራት የምናሳይበት ይሆናል ይገባል።
የተጀመረው የዲሞክራሲ ስርዓት ግንባታ ሂደት ወደ ኋላ እንዳይመለስ መስራት እንደሚያስፈልግም ጠቅላይ ሚኒስትር አብይ አህመድ አሳስበዋል።
በዓለማችን የዲሞክራሲ ችግኝ ተተክሎ እንደጸደቀበት ሂደት ሁሉ በእኛም ሀገር የዲሞክራሲ ስርዓት ግንባታ ጅማሮችን እንዲያብቡ መዳሩም እየሰፋ እንጂ እየጠበበ እንዳይሄድ፣ የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ በስርዓትም በተቋምም በመጠናከር እውነተኛ ሽግግርን ለልጆቻችን ማረጋገጥ ይኖርብናል። መጪው አመት ያለፈውን ያስተዋወስንና ያወሳን የምንጋጭበት ሳይሆን መጪውን ያለምንና እየተለመን በአንድነት በፍቅር ተደምረን የምንፈስበት ጥርሶ የመጀመር አመት ይሆናል።
የጠቅላይ ሚኒስትሩ መልእክት ባሮጌው አመት ከተሰሩ ስራዎች ከተከናወኑ ተግባራት ይልቅ ቀጣይ ቅዶችንና ተስፋዎችን ያብራሩበት አዲሱ አመትም የተሻለ እንደሚሆን የጠቆሙበት ነው።
መጪው ዘመን አግራችን ወደ ተሻለ እድል የምናሻግርበት ወሳኝ አመት ነው። መጪው አመት የመፈጸም ይሆናል። በጥራት በጊዜ በታሰበው ዋጋና እቅድ ማጠናቀቅ እንጀምራለን። የጀመርነውን የለውጥ ሂደት ከታሰበበት ግብና የስልጣኔ ጎዳና ጋር የምናዋህድበት ዘመን ይሆናል። የጀመርነውን እርቅና ሰላም ሂደት ተጠናክሮ ሰላምን ባህል የምናደርግበት ዘመን ይሆናል።
ዛሬ የተጀመረው አዲስ አመት በኢትዮጵያ አጠቃላይ ምርጫ የሚካሄድበት አመት ይሆናል ወይ? ይህ ያነጋገረ የቀጠለ መቋጫ ያልተገኘለት ርዕስ ነው። ዝርዝር ሁኔታዎችን ያልገለጸው የጠቅላይ ሚኒስትሩ ንግግር ግን ምርጫው በዚህ አመት ሊካሄድ እንደሚችል ጠቆም አድርጓል።
ባቀድነው መሰረት የምናካሂደው ምርጫ የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። በየስፍራው ተጀምረው ያልተጠናቀቁ ታላላቅ ፕሮጀክቶች ተጠናቀው ወደ አገልግሎት የሚገቡበት ዘመን ይሆናል።
ጠቅላይ ሚኒስትር አብይ አህመድ ትናንት ያደረጉት ንግግር በለውጡ ሂደት ያጋጠሙ ችግሮችን የዳሰሱበት፣ ነገ የተሻለ እንደሚሆን እምነታቸውን የገለጹበት፣ ኢትዮጵያውያን ሁሉም ለዚህ የበኩላቸውን እንዲያደርጉ ጥሪ ያቀረቡበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለአብይ ርዕስ ዘገባው እናመሰግናለን። በመቀጠል ደግሞ የእናንተን ድምጾች ወደምንሰማበት መስኮት እንሻገራለን።
በቅድሚያ ወደ ደሴ እንሻገር። እዚያ መስተናራጊ አለ።
ወጣት ሳራ መሐመድ ኑሮዋን አዲስ አበባ ላይ ታድርግ እንጂ በአለን ተወልዳ ባደገችበት ደሴ ከተማ ከወላጆቿ ጋር ነው የምታሳልፈው። ለወጣቷ የተጠናቀቀው አመት ስኬትም ስጋትም የተቀላቀለበት ነበር።
የባለፈው አመት በከፊል ጥሩ ነበረ። በ2010 ተመርቄ በ2011 ስራ ጀምሬ ራሴንም ሆነ ቤተሰቦቼን ለማስተዳደር ችያለሁና መልካም ጎን ነበረው፣ ጥሩ ነበር።
የዩኒቨርሲቲ ቆይቷን በስራ ሟሽታ ስኬትን ያጣጣመችው ወጣት በአገሪቱ የተለያዩ አካባቢዎች የሆነውና ሲሰማ የነበረው ግን ሰላሟን እንዳወቀው አልተጠቀችም።
ብዙ ማበረሰቦች ከመኖሪያ ቤታቸው ተፈናቅለው ብዙ ችግር ያዩበት አመት ነበር። ሌላው ይቀር ሰዎች እንደልባቸው ተንቀሳቅሰው ኑሯቸው ማሸነፍ እንዳይችሉ የሆነበት አመት ነው። ብዙ መስራት እየቻሉ መስራት ያልቻሉበት አመት ነበር እና ይሄንን በጣም አስፈሪና አሳዛኝ ነበር ለኔ።
በተለይ በከፍተኛ ትምህርት ተቋማት የደረሰው ግጭት ለሰው ህይወት መጥፋት፣ ለንብረት ውድመት ምክንያት መሆኑ የአገሪቱን አደራ በሚረከበው ትውልድ ላይ ያሳረፈው ጠባሳ የጎላ ነው ትላለች ወጣት ሳራ።
በዩኒቨርሲቲ ውስጥ ተማሪዎቹ ተጨናንቀው እንዲማሩ ለመጪው ትውልድ ክፉ የሆነ ወይም መጥፎ ነገር እንዳለ እየነገርናቸው ያለንበት ዘመን ላይ ነበር የነበርነው። ስለዚህ ይህን ነገር ማስወገድ አለብን ብዬ አምናለሁ።
ወደ ሌላው የከተማዋ ነዋሪ እንሸጋገር።
ውብሸት አሰፋ እባላለሁ። የደሴ ከተማ ነዋሪ ነኝ። በተለይ እኛ ከሌሎች ጓደኞቻችን እና የደሴ ከተማ ከምንሰራቸው በጎ ተግባራት አንጻር የተሻሉ ስራዎችን በ2011 ሰርተን ጭምር ያለፍንበት አመት በአሶሳ ዩኒቨርሲቲ ሞቶ ለነበረው ወንድማችን የደሴን እና አካባቢ ያሉ ህብረተሰቦችን በማስተባበር በአገር ውስጥም በውጭም ያሉትን ኢትዮጵያውያኖች በማስተባበር የተሻለ ነገር ያገኘንበት ነው።
የማህበራዊ ድረገጾች የተጫወቱትንም አሉታዊና አዎንታዊ ገጽታ እግረ መንገዳቸው እንዳሰውታል።
2011 በተለይ መረጃ አካባቢ ያለው ልጅ በሀገራችን ትልቅ መጥፎ ጠባሳ ጥሎ ያለፈበት ሁኔታ ጭምር አለ። በተለይ ሰው ከሚዲያ ከማህበረሰብ ሬዲዮኖች ከትላልቅ ሀገር አቀፍ ከሆኑ ሚዲያዎች ልክ ሶሻል ሚዲያ በጣም የመከታተል እንትን አለ። በዛው ልክ ግን እውነቱን አጥርቶ ከመሄድም አንጻር በተለይ ትልቅ ችግር የነበረበት ሁኔታ ሶሻል ሚዲያ ያው ባለቤትም የለውም ማንጻፈውም ምን ያለውም ጭምር የሚል የህግም ተጠያቂነት ስለሌለበት በአብዛኛው ሰው የፈለገውን ጭምር እውነት በሚመስል ጽሁፍ ይጽፋሉ። ሰው ያንን እውነት የመሰለውን ነገር ተቀብሎ የተለያየ ነገር ሲፈጽም ያየንበት ነው።
በተለያዩ ክልሎች በደረሰው አሳዛኝ ጉዳት ላይ የማህበራዊ ድረገጾች እጅ ረጅም እንደነበር ጠቁመዋል።
ፖለቲካሊም ማህበራዊም ኢኮኖሚካሊም ቢሆን እንደዚህ አይነት ጽሁፎች ተጽፈው ብዙ በሀገራችን ላይ ያስቀመጠው ጠባሳ መጥቀስ ይችላል። ሶማሌ ላይ ሶሻል ሚዲያ ያሳደረውን ተጽዕኖ ማየት እንችላለን። ደቡብ ላይ አሁን በቅርብ ላይ ሶሻል ሚዲያ ያሳደረው ተጽዕኖ ማየት እንችላለን። ኦሮሚያ ሶሻል ሚዲያው እንዴት እያሽከረከረው እንደሆነ ጭምር ማየት እንችላለን። አማራም ክልል እንደዚሁ ኢኮኖሚካሊም አንዱ ክልል ከአንዱ ክልል እንዳይገናኝ፣ አንዱ ማህበረሰብ ከአንዱ ማህበረሰብ ጭምር ለዘመናት የነበራቸው ዝምድና እንዲሸረሸር ጭምር ሶሻል ሚዲያ የተጫወተው መጥፎ ተጽዕኖ ትልቅ ጠባሳ ጭምር በ2011 ጥሎ ያለፈ ነው።
በወሎ ዩኒቨርሲቲ የጥርስ ሕክምና መምህርና በደሴ ሆስፒታል የጥርስ ሐኪም የሆኑት ዶክተር ወንዶሰን ታዬ ለረጅም ዓመታት ልዩነትን ለማጉላት በተደረገው ስራ ህዝባዊ በዓላት እንኳን የአንድ እምነት ክብረ በዓል እንደሆኑ በማስመሰል አንድነታችን አደጋ ላይ እንዲወድቅ ተደርጓል ባይ ናቸው።
በዓሉ አዲስ ዓመት በተለይ ሁላችንም የዘመን መለወጫ በዓል ነው። ሌላ አዲስ ዘመን የምንቀበልበት በዓል ነው። ስለዚህ ትልቁ የጋራ እሴታችን ነው። አንዱ እንደ ኢትዮጵያዊም ቀጥም እምነታችን ማንነታችንን አይገልጽም። እኔ ለምሳሌ ሙስሊም ነኝ፣ ግን አረብ አይደለሁም፣ ኢትዮጵያዊ ነኝ። ስለዚህ የኢትዮጵያዊ የሆኑ እነዚህ ትላልቅ እሴቶችን ከማክበር ወደኋላ የሚያስብለን ነገር የለም። ግን በተሰሩ ስራዎች ልዩነቶቻችን በማስፋት አንድነታችን በመሸርሸር እንዲተከፋፍለን ለሌሎች መጠቀሚያ እንድንሆን በተሰሩ ስራዎች ተቃውሞቻችንም ማህበራዊ እሴቶቻችን በመሸርሸራቸው ምክንያት ይሄ እንደዚህ አንድ ጎራ የመያዙ ነገር አለ።
ኢትዮጵያዊ ማንነታችንን የማያጎሉ የስም አወጣጦች ማስተዋላቸውን የሚናገሩት ዶክተር ወንዶሰን ይህም ትውልዱ በማንነቱ ላይ ያለው መተማመን እንዲሸረሸር እንዳደረገው ጠቁመዋል።
ከልጆቻችን ስም አወጣጥም ጀምር ብዙ የኛ የማይመስሉ ነገሮች ናቸው አሁን እየተንጸባረቁ ያሉት። አብዛኞቹ በተለይ ከሕክምና ሙያ ውስጥ በመሆኔም ብዙ ልጆችን አገኛለሁ እና በወላጆች ጋርም አብረው ይመጣሉ። በብዛት ሲመጡ ስሞቹን ግራ ይገባኛል እና ምን ማለት ነው ምናምን ስላቸው አንዳንዶቹ ምን ማለት እንደሆነ በትክክል አይረዱም። ለምሳሌ እኔ አራት ልጆች አሉ እንደው የሚያውቁኝ ሰዎች ሲሰሙ ሁለት ነው ያለ ልጅ ይችላሉ። ከሁለት ሳምንት በኋላ የሚመጡ ሁለቱ ኢንሶች አሉኝ። የመጀመሪያው ልጅ አቢሲኒያ አንደሰን፣ ሁለተኛው ሀበሻ። ቀጥለው ከሁለት ሳምንት በኋላ የሚመጡ ልጆች ደግሞ ሉሲና ጊዮን ይባላሉ እና እኔ ሙስሊም ነኝ፣ ግን አቢሲኒያ እስቲ ከአቢሲኒያ የሚበልጥ ስም ወይም አቢሲኒያ የክርስቲያን ስም ነው አቢሲኒያ የሙስሊም ስም ነው የሚለው ማን ነው? ኢትዮጵያዊ ነው። ከዚህ የበለጠ ስም ማን ነው? እኛነታችንን ከፍ አድርገን ነው መገንባት ያለብን።
ስሜ አይጠቀስ ያለችው ወጣት ደግሞ አመቱን ከፖለቲካ ተዋናዮችና አክቲቪስቶች ተጽዕኖ ጋር በማነጻጸር የምትለዋላት።
ፖለቲከኞችና እነዚህ አክቲቪስቶች ብለን የምንላቸው የምንጠራቸው ሰዎች በሁለት መንገድ ነገሮችን ሲያንጸባርቁ ያየንበት መንገድ አለ። በጥሩም ጎኑ በመጥፎም ጎኑ ማለት ነው። በጥሩ ጎኑ ከታች ያለውን የህዝቡን ንቃተ ህሊና ህዝቡ የፈለገውን ነገር እንዲያንጸባርቅ ህዝቡ የፈለገውን ነገር እንዲያወጣ ያለውን የውስጡን ነገር በመረዳት ያወጡበት ሁኔታ አለ። ህዝቡ እንዲያውቅ ያደረጉበት መንገድ አለ። ነገር ግን ደግሞ የህዝቡን አመለካከት የውስጡን በመረዳት የራሳቸውን ስልጣን ለማራመድ ክብርና ዝናን ለራሳቸው በማትረፍ ማለት ነው ህዝቡን ወደማይፈለግ መንገድ፣ ወደ ብጥብጥ፣ ወዳልተፈለገ ነገር ሲመሩ ያየንበት ሁኔታ አለ።
አስተያየት ሰጪዎቹ የተነሱት ጥያቄዎች የተነሱት ችግሮች በምን መልክ ይፈታ ይላሉ?
ይሄ ያለፈንበት መከራ ለ2012 መደላድ ሊሆን ይችላል። ይሄንን ካለፈን 2012 የተሻለ ነገር ማስቀመጥ ማንችልበት ሁኔታ እንደሌለ 2011 ጭምር አስተምሮናል። ስለዚህ ያለችን አንድ ኢትዮጵያ ናት። ይቺን ኢትዮጵያ ሁላችንም ተዋደንም ተፋቅረንም አገራችን ሰላሟ ተጠብቆ እድገቷ አድጎ ሁሉም በተሰማራበት ሙያ ጭምር ለሀገሩ የተሻለ ነገር የሚያበረክትበት አመት እንዲሆን መኛለሁ።
የሃይማኖት አባቶች ችግሩን ይፈታሉ ተብሎ የታሰቡ ትልልቅ ሰዎች ነገሮችን አስተካክለው መስመር አስይዘው አመቱን መልካምና ጥሩ ነገር እንዲሆን ማድረግና ማስተካከል አለባቸው ብዬ አምናለሁ።
የትናንት ማነታችንና የትናንትና ታሪካችንን በመመርመር ነገ ተመልሰን ወደ ነበርንበት ከፍታ መውጣት አለብን ብዬ አስባለሁ።
እነዚህም የሚያበጣብጡ ሰዎች አመለካከታቸውን ቀይረው ለመንግስትም ጥሩ ግብአት ይሆናሉ የሚሉትን መውሰድ ያለበትን ነገር እንዲወስድ ማስተላለፍ አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስናራጌን ከደሴ እናመሰግናለን። በመቀጠል ያለፈውን አመት መለስ ብለው የሚገመግሙ ያዲሱንም አመት ሂደት የሚመለከቱ አንዳንድ የአምቦ ነዋሪዎችና ከአዲስ አበባ ዩኒቨርሲቲም ተማሪዎችን ያነጋገረው ናኮር መልካ ተከታዩን ዘግቧል።
የዛሬ አንድ አመት ከአራት ወራት ግድም በኢትዮጵያ በተፈጠረው ለውጥ የጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ስልጣን መምጣት ተከትሎ በአገሪቱ ዘርፈ ብዙ ለውጦች መታየታቸውን ብዙዎች ይግባቡበታል። ከነዚህም መካከል የፖለቲካ እስረኞች መፈታት፣ በውጭ ሀገር ይንቀሳቀሱ የነበሩ የፖለቲካ ድርጅቶችና አመራሮች ወደ አገር መግባት፣ ሐሳብን በነጻነት የመግለጽ መብትና ሌሎችንም የዲሞክራሲ እሴቶች መከበር እንደማሳያ ያነሳሉ። ለሁለት አስርት ዓመታት በማሰቃያነቱ የሚታወቀው የማዕከላዊ እስር ቤት መዘጋትና በቅርቡም እንደ ሙዚየም ለጉብኝት መፈቀዱን በአንድ ወገን ሲያነሱ፣ በአንጻሩ ከ2011 ዓ.ም አንስቶ በምዕራብ ኦሮሚያና አንዳንድ የአገሪቱ አካባቢዎች ዜጎች በፖለቲካ አመለካከታቸው ሳቢያ እየታሰሩ ነው የሚሉም አሉ። ምንም እንኳን ማዕከላዊ እስር ቤት ቢዘጋም በሺዎች የሚቆጠሩ በአምቦ ሰንቀሌ ፖሊስ ማሰልጠኛ እንዲሁም በሌሎች በተለያዩ ከተሞች ባሉ እስር ቤቶች መኖራቸውን ይናገራሉ። ሰብአዊ አያያዛቸው ላይም ጥያቄ ያነሳሉ። በሌላ በኩል ቀጣዩን አቅጣጫ አስመልክቶ በሚነሱ ሐሳቦች ላይ መንግስት ከተለያዩ ወገኖች ለሚነሱ ጥያቄዎችም ተገቢውን ምላሽ መስጠት አለበት ነው የሚሉት። በሁለቱም ሐሳቦች ዙሪያ የአምቦ አንዳንድ ነዋሪዎችና የአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪ ተማሪዎች የሰጧቸውን አስተያየቶች አሰባስቤያለሁ።
ስሜ ቀለልጅ ባላዶ የአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ ነኝ። በፒስ ኤፌክቲቭ የትምህርት ክፍል በ2010 ጀምሮ 2011 ባለፉት አመታት በጣም ለውጦች ታይቷል። በተለይም በሰብአዊ መብቶች አያያዝ ህገ መንግስቱ ብሎ መንግስትም እና ህዝብም ለህገ መንግስቱ እየተገዙ በተለይ የግጥሙ ሰብአዊ መብቶች እና ዲሞክራሲ መብቶች በሚለው ዙሪያ እውነት ለመናገር አለፉት አመታት ውስጥ የሰብአዊ አያያዝ ሪፎርሙ ከጀመረ ወዲህ በጣም ለውጦች አስባለሁ። በተለይ በታሰሩት ሰዎች ላይ ወይም ከ2010 በፊት ሰው በመታሰሩ ብቻ የሚደርስበት ጉዳቶች ነበሩ። ይህ ሰብአዊ በሆኑ ወይም ድርጅቶች ኢትዮጵያኖች ኢትዮጵያ ላይ ሲያደርጉት ነበረ። የአገሪቷንና የህዝብን ሰላም ሊያደፈርሱ ለሚፈልጉ አካላቶች ተገቢውን ከመንግስታዊ የሆነ አደብ ቅጣት ተሰጥቶታል። ይሄ እንደ ወንጀል እንደ ጥፋት ለኢሰብአዊ አይደለም መታየት ያለበት። የሰብአዊ መብታቸው ሰው በመሆናቸው የተጎዱ ነገር የለም። በኩል ትልቅ ለውጥ እያራመደች ስለሆነ በሀገሪቷ እያንዳንዱ ኢትዮጵያዊ ዜጋ ተከብሮ የሚኖርባት የሚሰሩባት አገር ፈጥራ ተስፋ እንጠብቃለን። እኔም በበኩሌም ይሁን እንደምናየው ወደፊታችን የምናየው ነገር ብሩህ ተስፋ ነው ብዬ አስባለሁ።
እኛ 2012 ስንቀበል እውነት ለመናገር ከሆነ በጣም ማዝነናል። ቤተሰብ ከኛ መሀል ታስሯል። ማለት ሄደን እንኳን ልንጠይቃቸው አልቻልንም። ምግብ ልናቀርብላቸው አልቻልንም። አያሳዩንም። ታመው እንኳን ሐኪም ቤት ሄደው ሕክምና እንዲያገኙ እድሉን አላገኙም ማለት ነው። መጀመሪያ ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ማንኛውም ሰው ወንጀል ሳይሰራ የፍርድ ቤት ወረቀት ቤቱ ድረስ እስኪመጣለት ድረስ አይታሰርም ብለው ቃል ገብተውልን ነበር። አሁን ላይ ግን ያንን ነገር እያየን አይደለም። ማለት ከቤተሰብ መሀል መጥተው ቤቱ ሲያስሩ አንድም ጊዜ መጥቶ ያራንቺ ማለት ዝም ብለው ነው ማለት ነው መጥቶ ሰደት የተንካንም ደስተቀጭ አናቀም ነበር በሰው በሰው ነው እንደልይ ኮሚስ ማከልኛ እንዳለ ያወቅነው እዛ ደግሞ ሄደን ስንጠይቅ በተደጋጋሚ ስንሄድ አያሳዩንም እኔ ምፈልገው በ2012 አንድ ሰው ከታሰረ ለምን ታሰረ አይደለም እኛ የምንለው ግን ታስሮ ያጠፋው ነገር ፍርድ ቤት ቀርቦ ሰብአዊ መብት ተከብሮ እኛም ሄደን ጠይቀነው ያ ነገር እንዲታይልን ነው የምፈልገው ለምን ታሰረ አይደለም ጥያቄያችን ማለት ካጠፋ ይጠይቅ እዛ ሄደው ግን ሰብአዊ መብቱ እንዲከበርለት ይገባል ከዛ ግዙን ተሎ ተሰጠት ካጠፋ ቅጣቱን እንዳያገኝ ካላጠፋ ደግሞ እንዲፈታልን ነው የምፈልገው እኔ እንኳን አደረሳችሁ ብለት የምፈልገው መላው እስር ቤት ላሉ ህብረተሰብ ነው ቢሰሙን እጅግ ጠይቃቸው እነሱን እንኳን አደረሳችሁ ማለት እፈልጋለሁ እና መላው ኢትዮጵያ እንኳን አደረሳችሁ
በጣም አመሰግናለሁ። ኩማ በቀለ ባላለሁ በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት የ3ኛ ዲግሪ ተማሪ ነኝ። አሁን በተጨባጭ በአገራችን ያለው ለውጥ በተመለከተ ዶክተር አቢ ወደ ስልጣን ከመጡ ወዲህ ሁሉም እንደሚያቀው ብዙ ለውጦች ተደርጓል። በዋናነት ደግሞ ፖለቲካ እስረኞች ያለ ምንም ቅድመ ሁኔታ እንዲለቀቁ ተደርጓል። ህዝቡም ሲያነሳ የነበረው ጥያቄ ስርዓቱ ውስጥ ያሉ ኃይሎች የፈጸሙት በደልና ችግር በጣም ከባድ በመሆኑ መሰረታዊ ለውጥ እንዲመጣ ህዝቡ ታግሏል። በተለይ በኦሮሞ ቄሮ እና በአማራ አካባቢ ፋኖ እና የተለያዩ ቦታ ላይ ትግል ተደርጓል። እንግዲህ በትግሉም መጨረሻ ብዙ ውጤቶች መጥተዋል። ዶክተር አቢም ወደ ስልጣን ከመጡ በኋላ በተለያዩ ቦታ በመዞ ህዝቡን አወያይተዋል። ቀጣይ አቅጣጫዎችንም ለማስቀመጥ ሞክረዋል። የተወሰኑ በጣም የሚታዩ ለውጦች መጥተዋል ብለን መውሰድ እንችላለን። አሁን በ2011 ያሳለፍነው ጊዜያት ጥሩ የተሰሩ ስራዎችም አሉ፣ ያልተሰሩ ስራዎች ደግሞ ብዙ አሉ ማለት ነው። ስለዚህ ለውጥ መጥቷል ለማለት ደግሞ በዋናነት መሰረታዊ የህዝቦች ጥያቄ መመለስ መቻል አለባቸው። ለምሳሌ ኦሮሚያ አካባቢ የሚነሱ እና በጣም የሚታወቁ ጥያቄዎች አሉ። አንደኛው የአዲስ አበባ ጉዳይ ነው። ሁለተኛ ደግሞ የአፋን ኦሮሞ ጉዳይ ነው። እንዲሁም አፋን ኦሮሞ የፌደራል ስራ ቋንቋ መሆን አለበት የሚል ግልጽ ጥያቄ ነው። እና ለውጡ ትክክለኛ ለውጥ ነው ለመባል ጥያቄዎቹ በአግባቡ መመለስ መቻል አለበት ማለት ነው። በተለያዩ ቦታ የሚነሱ በጣም ብዙ አይነት ጥያቄዎች አሉ። ሲዳማ አካባቢ፣ ወላይታ፣ ህገ መንግስቱን በተመለከተ የሚነሱ ጥያቄዎች አሉ። ስለዚህ ያ ወደፊት ምናልባት ከመርጫው በኋላ የሚመለሱ ጥያቄዎች ሆኖ ነው የሚታዩኝ። ወደ 2012 ልንገባ ኦልሞስት ሰዓታት ነው የቀሩን። 2012ን በተመለከተ ሁለት ነገሮች ይታዩኛል። አንደኛው ተስፋ ነው፣ ሁለተኛ ደግሞ ስጋቶች ነው። ተስፋው ምንድነው? መንግስት በአግባቡ ከህዝቡ ጋር ሆኖ ጥንቃቄ በተሞላ አካሄድ በህዝቡ የሚያነሳው ጥያቄ በአግባቡ ሰምቶ ምመለስ ከሆነ ትልቅ ተስፋ ነው ለሀገራችን። ስለዚህ ሽግግሩም በመልካም ሁኔታ ይጠናቀቃል የሚል ተስፋ አለኝ። ያ ካልሆነ ግን ስጋቶቹ ኦቨርዌልም ሊያደርጉ ይችላሉ ማለት ነው።
አዲስ እባላለሁ፣ ከአምቦ ነው። አምቦ 01 ቀበሌ ነው። አዲስ አመት ጥሩ የሆነ ብሩ ተስፋ እናስባለን። በፖለቲካ በኩል ለውጦች አሉ። ለውጦቹ የእስረኞች መፈታት ናቸው። ከውጭ ሀገር የመጡት ፖለቲከኞች ገብቶ ሀገራቸው ላይ ጥሩ ነገር ያሳዩ መሆናቸውን በመንግስት በኩል የሚደረግላቸውን አሁንም ይሄ ነገር በዛው እንዲቀጥል ነው የምንፈልገው። ሁሉም ኢትዮጵያዊ በመተሳሰብ አንድነት በመሆን በሃይማኖት በጎሳ በመንሳይል አንድ ሆኖ እንዲኖር ነው ምንም ማኛው ይሄ ነው ማኛው ነው። መልካም አዲስ አመት ለኢትዮጵያ ህዝብ በሙሉ።
Bye.
ሪፖርተሮቻችን በእያሉበት እናመሰግናለን ለዘገባዎቻቸው። ይከተላል ዝግጅታችን። ሌሎችን በእያላችሁበት ተጠቋቸው አስተያየቶች ይስተናገዳሉ። ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን የአዲስ አመት ስርጭት ነው እየተከታተላችሁ ያላችሁት። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻኑ አልሳንቶስ። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው። የምሽቱ ዋና አዘጋጅ አሉላ ከበደ። የምናስተናግዳችሁ ሶሎሞን አባተና
ቆንጂት ታየናል።
ሁላችንም በድጋሚ እንኳን አደረሳችሁ እያልን የመልካም ምኞት መግለጫችንን ከዚህም እናስተላልፋለን ለሁላችሁም። አውደ አመት ዮሐን ነው እየሰማችሁ ያላችሁ። የተከበራችሁ አድማጮች የመልካም ምኞት መግለጫዎቻችሁ በተለያዩ መንገዶች ደርሰውናል። አሁንም እየደረሱን ናቸው ያሉት በኢሜይል አድራሻችን፣ በስልክ እንደዚሁም በፌስቡክ ያንሸራሸራችኋቸው መልእክቶች አሉ። ጥቂቶቹን አለፋለፍ እያልን እናቀርብላችኋለን። በመጀመሪያ ከኢሜይል ወዳገኘናቸው አስተያየቶቻችሁ እንላለን።
ጆን ጎሞ ለቪኦኤ የአማርኛ ክፍል እንደምናላችሁ ብሎ ይጀምርና ለ2012 የኢትዮጵያ አዲስ ዓመት እንኳን አደረሳችሁ። ለኢትዮጵያ ሕዝብ በመልካም አዲስ ዓመት የደስታ የፍቅር ዓመት ይሁንልን እያልኩ በአማራና በትግራይ የክልል መንግስታት የበጠብ መፈላለግ በሀገራዊ ሽማግሌ በሃይማኖት አባቶች በሽምግልና እንዲፈታ ፈልጋለሁ። የወልቃይት የራያ ችግር በርቅ እንዲፈታ እመኛለሁ ብሏል ጆን ጎሞ። የትግራይ ህዝብና የአማራ ህዝብ ወንድማማች ነው። አመቱ የሰላምና የብልጽግና ይሁንልን ብሏል።
ኢትዮጵያውያን እናቶች፣ አባቶች፣ ወንድም እህቶች በዘረኛነት በጎጠኝነት በመጥፎ አመለካከትና አስተሳሰብ የተጠመድን ሰዎች እባካችሁ ይላሉ መስፍን ተስፋዬ። ከዚህ አባዜን እንውጣ። በመልካም ሀገርን በማበልጸግ ወገንን በሚጠቅሙ ነገሮች ላይ እንጠመድ። በእያንዳንዳችን ጓዳ በርካታ ችግሮችን ተሸክመን በትዕግስት የምንኖር ህዝቦች ነን። የተማረ እንደ አሸን በሞላባት ሀገር ኢትዮጵያውያን ዜጎች ሀገራችንን እንጥቀም ብለዋል።
የሚቀጥሉት ደግሞ ያምጡልሽ አበባየሁ የተባሉ አድማጭ ናቸው። ለኔ ቀኑ አዲስ የሚሆንልኝ በምድሪቱ ፍትህ ባደረጋችሁ ሰዓት ነው። እስከዛ ግን ቀኑ አሮጌ፣ እናንተም ያው እናንተ ናችሁ፣ አልተለወጣችሁም ማለት ነው ይላሉ። ምንም አዲስ ነገር የለም፣ ባሮጌ አቁማዳ አዲስ የወይን ጠጅ ማኖር አይቻልምና ሲሉም ይቀጥላሉ። ወይን ጠጁ አዲስ ከሆነ አቁማዳውም አዲስ ይሆን፣ አለበለዚያ ግን አዲሱን ባሮጌው ከጨመራችሁ ሲብላላ ቁማዳው መፈንዳቱ አይቀርምና መሸከም አይችልም፣ ሲፈነዳ ደግሞ ሁሉን ያዳርሳል ይላሉ ያምጡልሽ አበባይ።
በሀገር ውስጥና በውጪ አገሮች ለምትኖሩ ኢትዮጵያውያን በሙሉ መልካም አዲስ ዓመት ይሁንላችሁ፣ እግዚአብሔር ኢትዮጵያን ይጠብቅ ብለዋል የሽወርቅ መኮንን።
ጌትዬ ሙጬ ደግሞ ለኢትዮጵያ ሕዝቦች በሙሉ እንኳን ለ2012 በሰላም አደረሳችሁ፣ እግዚአብሔር ኢትዮጵያን ይባርክ ብለዋል።
ሰይዲ መር ደግሞ ለመላው የኢትዮጵያ ህዝቦች እንኳን ለ2012 በሰላም አደረሳችሁ። አመቱ የሰላም የፍቅር የብልጽግና ይሁንልን። ዘረኛነት ጠፍቶ እንደ ድሮ ወንድማማች አድርገን እረ ዘረኝነት ይብቃን። ወዴት ይሄድን ነው ብለዋል ሰይድ ዑመር።
አንድ ያድማጭ አስተያየትን ጨምር። ተካልኝ ለዓለም ሰላምን ፍቅርን ጤናንና ብልጽግናን ለመላው የኢትዮጵያ ህዝብ ከልብ እመኛለሁ። ወጣቱ ትውልድ የዘመኑን ቴክኖሎጂ ለሰላም ያውለው ዘንድም ከልብ እጠይቃለሁ ብለዋል።
አስተያየቶቻችሁን የሰጣችሁ የመልካም ምኞት መግለጫዎቻችሁን ያስተላልፋችሁ ሁሉ ከልብ እናመሰግናለን። እነሆ ያደረስን ነው ሐሳቦቻችሁን መልእክቶቻችሁን። ሐሳቦቻችሁን በማንሸራሸር ቀጥሉ። ፌስቡክ ክፍት ነው። @voa አምሃሪክ ብላችሁ መግባት ትችላላችሁ። ወይም horn@voanews.com ላይ መልእክቶቻችሁን ላኩልን። በስልክ ቁጥራችንም 202-205-9942 የውስጥ መስመር 14 ላይ ሐሳቦቻችሁን አኑሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የተለያዩ ጣዕመ ዜማዎችና ዘገባዎችንም እናሰማለን። ለተከታዩ የአዲስ አመት ዘገባ ወደ ባህር ዳር እንዘልቃለን። ቆንጅት ኑረ ሙጣ
ወደ ባህር ዳር መውጣት
የኢትዮጵያ ብሔር ብሔረሰቦችና ህዝቦች በየክልላችሁ ተዋልደውና ተጋምደው የሚኖረውን የአማራ ህዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ተጣርተዋል። አቶ ተመስገን ይህንን ጥሪያቸውን ያሰሙት ትናንት በተካሄደ ማቅ አውልቀን ግምጃ እንልበስ በሚል መሪ ቃል በተዘጋጀ የሐዘን መስተናበቻ ተብሎ በተጠራ የአዲስ ዓመት መድረክ ላይ ነው። ርዕሰ መስተዳድሩ በዚህ ንግግራቸው ባለፈው ዓመት በክልል ውስጥ የተከሰቱ ችግሮችንም ዳሰዋል። አስቴር ምስጋናው ዝርዝሩን ይዛለች።
ኢትዮጵያ ህዝቦች ሁሉም ክልሎች ብሔር ብሔረሰቦች እንዲሁም ደግሞ ለአማራ ብሔራዊ ክልላዊ መንግስት ህዝቦች ለአማራ ብሔር ተወላጆችና በሌሎች ክልሎች ለሚኖሩ ህዝቦች እንዲሁም በውጭም በአገር ውስጥም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2012 ዓመተ ምህረት በሰላም አደረሳችሁ ለማለት ፈልጋለሁ።
የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ አዲሱን ዓመት ምክንያት በማድረግ የሰጡት ጋዜጣዊ መግለጫ ወደዚህ ኃላፊነት ከመጡ በኋላ የመጀመሪያው ነው። በሰኔ 15 ጥቃት የተገደሉትን የቀድሞ ርዕሰ መስተዳድር ዶክተር አምባቸው መኮንንን ተክተው የመጡት አቶ ተመስገን በዚህ ጋዜጣዊ መግለጫ ባሮጌው ዓመት የተከናወኑ ተግባራትን ወደ ኋላ ተመልሰው ተመልክተዋል። ለአዲሱ ዓመት የተያዙ እቅዶችንም አብራርተዋል። በዚህ መሰረት በዘንድሮ ዓመት በክልሉ ከታየው የሰላም መደፍረስ ጋር ተያይዞ የተቀዛቀዙ ተቋማትን የማጠናከር ስራ እንደሚሰራ ተናግረዋል። የክልሉን ሰላም ማረጋጋት፣ አዳዲስ የስራ እድል ፈጠራዎችን መዘርጋት፣ ኢንቨስትመንትን ማስፋፋትና ቱሪዝሙን ማነቃቃት ዋነኛ አጀንዳቸው መሆኑን ጠቁመዋል። በተለይ የዚህ ሁሉ መሰረት የሆነውን ሰላም የማጠናከር ስራ ልዩ ትኩረት ይሰጠዋል ነው ያሉት።
አንደኛውና የመጀመሪያው የሰላም ጉዳይ ነው። እንደምታውቁት የክልላችን ሰላም የሀገራችን ሰላም የሚያሳስብ ጉዳይ ሆኖ ቆይቷል። 2011 ዓመተ ምህረት የክልላችንን ፕሬዚደንት ጨምሮ ምክትሎቻቸውን ያጣንበት አመትም ጭምር ነው። ስለዚህ የተለየ ትኩረት የሚቀጥለው አመት ህብረተሰቡ ሰላሙን በራሱ ጠብቆ ከጸጥታ ኃይሉ ጎን ተሰልፎ ወደ ልማት እና ወደ ዲሞክራሲያዊ ስርዓት ግንባታ እና ድህነትን ወደ መዋጋት እንደሚያዘነብል ተስፋ አለኝ። በዚህም አንዱ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል የሚቀጥለው አመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል።
በአዲፓ አመራሮች መካከል የዓላማና የተግባር አንድነት እንደሌለ በአንዳንድ ወገኖች የሚሰጡ መረጃዎችን በተመለከተም አስተያየት ሰጥተዋል። አዲፓን እንደ ፓርቲ ከማየት ይልቅ በግለሰቦች ከፋፍሎ የሚያዩ ኃይሎች ከዚህ ቀደም በአማራ ህዝብ ላይ ሲፈጠር የነበረውን ችግር እንዲቀጥል የሚፈልጉ አክራሪና ጽንፈኛ ብሔርተኞች ናቸው ነው ያሉት።
አማራ ብሔር ተወላጆች ይፈጠር የነበረውን ጫናና ይፈጠር የነበረውን ችግር ጉስቁልና ለማስቀጠል የሚፈልጉ አንዳንድ ኃይሎች እንደዚህ አይነት እንትኖችን ይከተላሉ። ይህን የሚጽፉ ሰዎች ይሄ ነገር ጠፍቷቸው አይመስለኝም። ነገር ግን አንዳንድ ጊዜ አጀንዳ በመፈለግ አመራሩን በመከፋፈል ወደ ስልጣን ለመውጣት ወይም ደግሞ የተለየ አክራሪ ብሔርተኛ የምንላቸውን አይነት ጽንፍ የሚከተሉ ድርጅቶች ይህንን አቅደው ይሰራሉ። ይሄ አንዳንዶች ይሄን የሚሰራ ቲምም አቋቁመው የሶሻል ሚዲያ ቲም በጣም በተጠናከረ ሁኔታ በሶሻል ሚዲያም የሚዋጉናሉ። በዚህ በኩል እከሌ እንዲህ ነው እከሌ እንዲህ ነው የሚሉ የጎጠኝነት አስተሳሰቦች አሉ። ይሄ ለአማራ ህዝብ ለአማራ ክልል ህዝብ የሚጠቅም አይደለም፣ ለኢትዮጵያም የሚጠቅም አይደለም። የአማራ ህዝብ ለኢትዮጵያዊነት ብዙ ዋጋ የከፈለ ህዝብ ነው። ከሌሎች ወንድምና እህት ህዝቦች ጋር ማለት ነው። በአሁኑ ሰዓት የተደራጀው አመራርም እንዲህ አይነት ጉዳዮች ውስጥ ያለ አይደለም። ጠንክሮ የወጣ አመራር ነው። ሁሉም በራሱ ስራዎችን ይሰራል። ያ ማለት ግን ሁሉም አመራር ደግሞ ሁሉ ነገር አለው ማለት አይደለም፣ ሙሉ ነው ማለት አይደለም። ተደጋግፈን ነው የምንሰራ። ዝም ብሎ በተወሰኑ ሰዎች የሚጠመዘዝ ድርጅት የሚጠመዘዝ ክልል አድርጎ መውሰድ በጣም ተገቢ አይደለም እና አሁን ያለው የአመራር ስምሪትም የአመራር ምደባም እጅግ በጣም የጠነከረ ወደፊት ተስፋ የሚሰጥበት ህዝቡም ተስፋ ያደረገበት ቁርጠኛ የሆነ አመራር ነው የሚል ግምገማ ነው ያለኝ በግሌ።
አቶ ተመስገን አያይዘውም ከለውጡ በኋላ አዴፓ አሁን ባለበት ቁመና ራሱን አጠናክሮ የቆመ ማንም ተጽዕኖ የማያደርግበት በራሱ ነገሮችን የሚወስን ፓርቲ መሆኑን አስረድተዋል።
በአሁኑ ሰዓት አዴፓ ከምን ጊዜውም በላይ ጠንክሮ የወጣበት እና ችግሮቹን አይቶ ገምግሞ በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ በውስጡ ጉዳዮችን እየወሰነ የሚሄድ ድርጅት ነው። አሁን ባለበት ቁመና በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ የሚመራ ማንም ሰው ወይም ደግሞ ማንም ድርጅት ተጽዕኖ የማያሳድርበት እና ጎልቶ የወጣ ድርጅት ነው ብሎ መውሰድ ይቻላል። ከለውጥ ኃይሎች መካከልም አንዱ ድርጅት ነው።
በዘንድሮ አመት በህወሓትና ባዲፓ መካከለ የነበረውን አለመግባባት በአዲሱ አመት በምን መልኩ ይቋጫል ተብለው ከጋዜጠኞች ለቀረበላቸው ጥያቄ አቶ ተመስገን ሲመልሱ አዲፓ ያለው አቋም የአማራን ህዝብ ጥያቄ በሰላማዊ መንገድ መፍታት መሆኑን ነው ያብራሩት።
እንግዲህ እርቅ ሲባል በአንድ ወገን ብቻ የሚደረግ ስላልሆነ በእኛ በኩል ሁሌም ዝግጁ ነን። ባዲፓ በኩል ያነሳናቸው ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የሚል አቋም አለን እንደ ድርጅት። ይሄ የኛ ብቻ ሳይሆን የህዝባችን ጥያቄ ነው። ስለዚህ የህዝባችን ጥያቄ ለመመለስ በሰላማዊ መልኩ መደራደር፣ መነጋገር እና ዲሞክራሲያዊ በሆነ መልኩ ደግሞ እንደ ህት ድርጅት ተግባብተን መፍታት እንፈልጋለን። ለዚህ ድርድር እነሱ ዝግጁ እስከሆኑ ድረስ ሰላማዊ የሆነ የህዝቦች አንድነት እና መቀራረብ አሁንም እየቀጠለ ነው። ድርጅቶች እርስ በርስ ቢካሰሱም በህዝቡ ውስጥ ያለው ሁኔታ እሱንም ያሳይ አልነበረም። የህዝቡም ሁኔታ እንደዚያ ቢሆን ኖሮ እስካሁን የሆነ ነገር ላለመፈጠሩ ምንም ዋስትና አልነበረም። ችግሮቻችንም በጠረጴዛ ዙሪያ በውይይት መፍታት ያስፈልጋል የሚል አቋም ነው ያለን። ይሄ አቋማችን ድሮም የነበረ ነው። የሚቀጥለው አመትም ምንም የሚቀየር ነገር የለም። በዚሁን ቀጥላለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ከባህር ዳር እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ሐዋሳ የሚወስደን ነው። የደቡብ ክልል ርዕሰ መስተዳደር ቢሮ አዲስ አመትን ምክንያት በማድረግ ለ2366 ታራሚዎች ምህረት ማድረጉን የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አስታውቀዋል። የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳደር በጸጥታ ችግር የተዳከመውን የክልሉን ኢኮኖሚና ቱሪዝም መልሶ እንዲያገግም የማድረግ ስራ በአዲሱ አመት ይሰራል ብለዋል። ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ከሐዋሳ አስተላልፏል።
የአዲሱ አመት ለክልላችን እጅግ የላቀ ተስፋ በሰነቅንበት ወቅት የምንቀበለው ስለሆነ ይሄ ተስፋችን በሁሉም የክልላችን አካባቢዎች ጎልብቶ ወደ ውጤት እንዲቀየር አብረን ተባብረን እጅ ለእጅ ተያይዘን እንድንሰራ ጥሪዬን አቀርባለሁ። አመቱ የሰላም፣ የፍቅር፣ የአብሮነት፣ የብልጽግና እንዲሆንልን በክልሉ መንግስት እና በራሴ ስም ምኞቴን ለመግለጽ እወዳለሁ። ለመላ ሀገራችን ህዝቦችም የስኬት ዘመን እንዲሆን እመኛለሁ።
አዲስ አመትን በማስመልከት ለክልሉ ህዝቦች መልካም ምኞታቸውን የገለጡት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አዲስ አመትን በማስመልከት የክልሉ መንግስት ለ2366 ታራሚዎች ምህረት አድርጎላቸዋል። ምህረት የተደረገላቸው ታራሚዎች በምህረት አዋጁና ደንቡ ተፈቅዶላቸው መሆናቸውን ገልጠው ወደ አካባቢያቸው ሲመለሱ በስነ ምግባር በመታነጽ የበደሉትንና ያስከፉትን ህዝብ እንዲክሱና ማህበረሰቡም ይቅርታ እንዲያደርጉላቸው አቶ ርስቱ ጠይቀዋል።
በክልሉ አዋጅ ቁጥር 157/2007 እንደዚሁ ይህንኑ አዋጅ ለማስፈጸም ይቅርታ ደንብ 141/2008 መሰረት በተለያዩ ጥፋቶች ክስ ተመስርቶባቸው ፍርድ ያገኙና በማረሚያ ቤት የቆዩ ወገኖቻችን ህጉ በሚፈቅደው መሰረት ይቅርታ ቦርድ አጣርቶ ያቀረበላቸው በድምሩ ወደ 2366 የህግ ታራሚዎች በይቅርታ እንዲፈቱ፣ ከዚህ ውስጥ 2335ቱ በይቅርታ የሚፈቱ ሲሆን የእስራት ቅናሽ 31 ለሚሆኑ ታራሚዎች እንዳልኩት በድምሩ ደግሞ ለ2366 የህግ ታራሚዎች ይቅርታ አድርጓል። 99 የሚሆኑ ሴቶች ናቸው ማለት ነው። ከ2366ቱ ታራሚዎች መካከል ማለት ነው። በይቅርታ ስነ ስርዓት ደንቡ መሰረት በማረሚያ ቆይታቸው ወቅት የነበራቸው ባህሪ ታሳቢ በማድረግ እንደዚሁ በህጉ መሰረት የተቀመጠውን የማረሚያ ጊዜ ቆይታ ማጠናቀቃቸው የተረጋገጠላቸው ታራሚዎች ናቸው። እንደዚሁ ደግሞ በእድሜ የገፉ የጤና ችግርም ያለባቸው ታሳቢ ተደርጓል።
አመቱ የምህረት አንድነታችንና ህብረታችንን የሚያውቁና ወደ ኋላ የሚጎትቱ አስተሳሰቦች የምናስወግድበት አመት ይሆናልም ብሏል። በክልሉ አሁን የታየ ነው ያሉት ሰላማዊ እንቅስቃሴ ዘላቂ ለማድረግ የክልሉ መንግስት እንደሚሰራም ተናግረዋል። ርዕሰ መስተዳድሩ በጸጥታ ችግር የተዳከመውን የክልሉ ኢኮኖሚ፣ የኢንቨስትመንትና የቱሪዝም ፍሰት መልሶ እንዲያገግም ማድረግም የአመቱ ተቀዳሚ ስራቸው መሆኑን ገልጸዋል።
የነበረው ኢንቨስትመንትም እየተቀዛቀዘ መጥቷል። የአገልግሎት ዘርፉም እንደዚሁ እንደምታውቁት ቱሪዝሙ በተለይ እየተዳከመ መጥቷል። ስለዚህ ይህንን ጉዳይ ካልመለስን ምንም አይነት አደረጃጀት ኖሮን አላማው ዞሮ የህዝብ ተጠቃሚነት ስለሆነ የህዝቡ ሊጠቀም ይችላል ደግሞ ሰላም ሲኖር ልማት ሲኖር ስለሆነ አደረጃጀት ቢፈጠርም ሰላምን መመለስ ማልካልቻለ ልማት ማረጋጋት ካልቻለ የህዝብ ተጠቃሚነት ማጣት ካልቻለ ፍትህ እንዲሰፍን ማድረግ ካልቻለ ትርጉም የለሽም። ስለዚህ ለሰላማችን ቅድሚያ መስጠት ያስፈልጋል።
ምህረት ከተደረገላቸው ታራሚዎች መካከል ወጣት ኤልሳቤት ታጁራ በአዲስ አመት ዋዜማ የምህረት ተጠቃሚ በመሆኗ ደስተኛ መሆኗን ተናግራለች።
የገቦስ በሰነድ ማጥባርባር ተብሎ ነበር 2 አመት ከ5 ወር ነበር ፍርዴ አንዳው ካስሮ ቆይቻለሁ እዚህ ግቢ ውስጥ በነበረኝ ቆይታ ብዙ ተምሬበታለሁ። መንግስት ስላደረገልኝ ይቅርታ ማመሰግናለሁ።
አቶ አባላብሱም በማረሚያ ቤት በቆይባቸው 3 አመታት ውስጥ ትምህርት መስራታቸውና በተሰጣቸው ርምት መለውጣቸውን ገልጸዋል።
2009 ነው ማረሚያ ቤት የገባው። ብዙ ነገር ተምሬዋለሁ ብዙ ነገርም አይቻለሁ። ለተደረገልን ይቅርታ ከልብ የኢትዮጵያ መንግስት ከልብ አመሰግናለሁ። ደስ ብሎኛል። ይሄ ዘመን የይቅርታ ዘመን ስለሆነ የሰላም የብልጽግና ወተን ደሞ ወደ ህብረተሰብ ስንቀላቀል ጥሩ ዜጋ እንድንሆን እግዚአብሔር ይርዳል።
የዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየኔ በበኩላቸው ከተማ አስተዳደሩ በ2012 አዲስ ዘመን የከተማው ነዋሪዎች ከስጋት ወጥተው ደህንነታቸው ተጠብቆ እንዲኖሩ ማድረግና የከተማውን ሰላምና ጸጥታ ማረጋጋት ያመቱ ቁልፍ ተግባር ነው ብለዋል።
ባለፉት ጥቂት ጊዜያት ውስጥ ከተማችን ውስጥ ባጋጠመ ጸጥታ ችግር ምክንያት ከተማዋ በተለያዩ የንግድም የኢንቨስትመንት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ ፈጥሯል ማለት ነው። ስለዚህ አንዱና ትልቁ በቀጣይ የምንሰራው ስራ አንደኛ የከተማችንን የሰላምና የደህንነት ሁኔታን የማረጋጋት ጉዳይ ቁልፍ ጉዳይ ነው የሚሆነው።
በከተማው የሚታየውን የዝርፊያና የቅሚያ ድረቅ ወንጀሎችን መከላከል ያስተዳደሩ የአመቱ የቤት ስራ እንደሆነም ተጠቅሷል። ሁሉም የከተማው ህብረተሰብ ክፍል ሰላም በማረጋጋት ሂደት ውስጥ ተሳትፎ በማድረግ የበኩላቸውን ማበርከት እንዳለባቸው ተናግረው አሁን ከተማዋ ወደ ቀድሞ ሰላሟ መመለሷን አረጋግጠዋል። ከዚህ በተጨማሪም ከቅርብ ጊዜ ወዲህ ለከተማው አለመረጋጋትና ስጋት ምክንያት የሆኑ ወንጀለኞችን ለህግ ማቅረብና የህግ በላይነትን ማስከበር ተግባር ዋነኛ ኃላፊነቱ መሆኑን ገልጿል። ቁጥራቸው ከቅርብ ጊዜ ወዲህ እየጨመረ መጥቷል ያሉት የጎዳና ልጆችንም ከችግራቸው በዘላቂነት ማውጣት ስራም እንደሚከናወን ተናግሯል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እንግዲህ ኮረዶቹ ሁሉ ሰብሰብ ብለው እንግዲህ አለቀ ላይ ወጣሉ። በሉ እንግዲህ ኮረዶቹ ራቅ ብላችሁ እህቶቻችሁን ይዋቸው።
ክብራትና ክብራን አድማጮች
ምን አለች እቺ ሰው?
እንግጫ ነቀላውለሽ ታጋለች። ዝግጅታችን እንግዲህ ወደ መጠናቀቁ ነው። የተከበራችሁ አድማጮች በፕሮዲውሰሩ ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ የምሽቱ ዋና አዘጋጅ አሉላ ከበደና ስናስተናግዳችሁ ያመሸነው ሰለሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን። ግሩም አዲስ አመት ይሁንላችሁ።
በመላ ባልደረቦቻችን ስም ነው ይህንን የመልካም አዲስ አመት መልእክታችንን የምናስተላልፈው። እስከ ዝግጅታችን ፍጻሜ ቀራለም ዘውዱ፣ ሰዋለም ደምሌና አላቸው አቻለ እንግጫችን ደነፋ የሚል ለዚህ አመት ያዘጋጁላችሁን ጣዕመ ዜማ እየቆመቆማችሁ
ወደኛ ዝግጅት ትዘልቃላችሁ
ትዘልቁን ጋብዛለን። በእኛ በኩል
ሰላም፣
በደህና
ደሩ።
የበርካዬ አሃ ፈጥግ ኖር